የቀድሞው አንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽ እና በጋዜጠኛ ኤልያስ ገብሩ በአስቸኳይ ጊዜ አዋጁ ስር ከታሰሩ ከዘጠኝ ወራት በኋላ ብር ዋስትና ከእስር ተለቀዋል። ጽዮን ግርማ የእስር ቤት ቆይታቸውን ምን እንደሚመስል ጠይቃቸዋለች። ኤልያስ ገብሩ ከሚያብራሩት ይጀምራሉ።
ህዳር 8 ቀን 2009 ዓ.ም ነበር የተያዝነው። አጋጣሚ ከዳንኤል ጋር እኔ ከዛ የተመልሼ በፍቃዱ ኃይሉ ያኔ ታስሮ ነበር። በዚህ በአስቸኳይ ጊዜያዊ ስምንት ጠይቀው ብለን ተቃጥረን ነበርና እዛ በተቀመጠበት ነው የደህንነት ኃይሎች መጥተው የያዙን። ከዛ ወደ ገርጂ ፖሊስ ጣቢያ ወሰዱን። እዛ 3 ቀን ቆየን። ከዛ ወደ ቦሌ ክፍለ ከተማ ፖሊስ መምሪያ ረጅሙን ሰዓት እዛ ነው ያሳለፍነው። ከወራቶች በኋላ እኔም አናንያ ሶሪና ናይል ደግሞ ወደ 3 ጣቢያዎች ተበትነን ነበረ። ሳናና ወደ ካሳንቺስ ሄደ፣ ናይል ወደ ቄራ፣ እኔ ደግሞ ወደ ፖፑላሪ ፖሊስ ጣቢያ ነበረ። እንትን ያለ አናንያ አልሞስት 4ኛ ወር ላይ ተፈታ። እኔና ናይል ድጋሚ ከተመለስን በኋላ ነው 6 ወር ከ15 ቀን ከቆየ በኋላ ክስ የተመሰረተው ማለት ነው።
እስር ቤት ውስጥ የነበራችሁን ቆይታ ሲንገረን።
ያው እስር ቤት መጀመሪያ ገርጂ ፖሊስ ጣቢያ በጣም ሶስታችን ነጣጥለው ነበር ያሰሩን። ዳንኤል ብቻውን አንድ ክፍል ውስጥ፣ አናንያ አንድ ክፍል ውስጥ፣ እኔ ደግሞ እስረኞች የነበሩበት አንድ ክፍል። 3 ማረፊያ ቤቶች ነበሩ። ሶስታችን ለመናጠስ የተፈለገ ነው። 2ቱን ለብቻ እኔም ደግሞ ሰዎች ያሉበት ጋር ሲያሰርነው እሱን ከባድ ቦታ ነበር። ከዛ 24ን በአንድ ክፍል ውስጥ በጣም ብዙ ሰው ነበር። አንድ በጠባብ ክፍል ውስጥ እስከ 56 ሰው ሁሉ የሚደርስ አብረን የምታሰር ነበር። ያም ያው የሰው ብዛት አለ ነው የሚባል መቼም። ያን ደግሞ ለጤና ችግር ያጋልጣል። እኔ በተለይ አፍንጫዬ ጭራሻውን ማሽተት እንኳን አይችልም። እዛ ከነበረው ችግር አኳያ ሕክምና ስትይ ዝም ብሎ ፔን ኪለር ነው የሚሰጡሽ። ያም እየከበደ መጥቶ አሁን ቶታሊ አፍንጫዬ ጥሩ መጥፎ ምሽታ አያሸትም። ሪፈርም ተጽፎልኝ ከሁለት ወር በኋላ ነው መሄድ የቻልኩት። ያው ሐኪሞች እንደነገሩኝ ከሆነ ውስጥ ላይ የበቀለ ስጋ እሱ ተቆርጦ መውጣት አለበት ብለው ያው ቀዶ ጥገና እንደሚያስፈልግ ነግረውኛል። የጨረር ሕክምና ወይ ከሁለት አንዱ አስፈላጊ እንደሆነ ነግረውኛል። ና ሕክምና ለማግኘት ችግርም ነበር። በቂ ሕክምና የሚነበቡ ነገሮች መግባት አይችሉም። ጋዜጣ አይገባም ነበር፣ መጽሐፍ አይገባም ነበረ። አንድ ሰው ሲታሰር ማግኘት የሚገባውን የሰብአዊ መብት እንኳን እንዳናገኝ የተደረገበት ሁኔታ አለ። ያው ቅሊንደን ከሄድን በኋላ ደግሞ እዛም ከባድ ጊዜ ነበር። እውነት ለመናገር በተለይ ከቃጠሎ በኋላ ከበድ ይላል። ግማሽ ቀን ነው የሚጠየቀው። እያንዳንድ እንቅስቃሴ በቃ በጥንቃቄ ነው ቁጥጥር የሚደረግበት። እኛ ዳንኤልም የነበርንበት ክፍል 80 ሴንቲሜትር ፍራሽ ላይ ለሁለት ነበር እንተኛ የነበረው።
ኤልያስ በጣም አመሰግናለሁ። ዳንኤል ሽበሽም እንደጠቀስከው አብረው ነው የታሰረው። እንደነገርከንም በአንድ ክፍል ውስጥ ነው የታሰራችሁት። እና ዳንኤል ምን ይመስላል የእስር ቤት ቆይታ?
ብዙ ኢትዮጵያ ውስጥ ላለፉት ለ26 ዓመታት በርካታ ዜጎች ታስሯል። በታሰሩ ቁጥር የሚደረስባቸውን ሰብአዊ መብት ወንጀሎችን ብዙ ጊዜ ተጽፏል። ብዙ እጅግ ብዙ ነገር ተብሏል። እና ያው አሁንም እንደቀጠለ ነው። ንሳ ንብራ ተባብለን እዛው እያለን ነው የያዙን። እና የያዙ በጣም የሚገርም ነው። ወደ 8 ደህንነት አባላት ናቸው። ክብር የለበሱ ናቸው መጥቶ የያዙን። ስምንቱም ሽጉጥ ታጥቀዋል እና ጆሮ ግንዳችን ላይ ነበር የደቀኑት። ግማሹ ከፊት ግማሹ ከጆሮ ግንድ ምናምን ደቀኑ። ፊታችን ያስቀሩት ነው። ሻንጣ፣ ሞባይል እና ሌሎች ንብረቶችን አነሱ። ቀጥለዋሉን መኪናቸው ላይ ጫኑ። ከዛ አስቀድሞ ኤልያስን ነበረ የወሰዱት። ከዛ እኔን ደግሞ በሌላ መኪና ጭኖ ወሰዱ እና ወደ ገርጂ ፖሊስ ጣቢያ ነበረ የተወሰዱ ነው። ገርጂ ፖሊስ ጣቢያ ማታ ከመሸ በኋላ ነው ያደረሱን እና እኔ ተከትዬ ሲገባ ኤልያስ ተፈተሾ ወደ እስር ቤት እየገባ ነው ያገኘሁት። እና ከዛ እሱንም ሰላም ብዬ የራስን ፍተሻ ሲገባ እዛው ጋር ነው ደህንነት እንግዲህ በጣም የደበደበኝ። እዛ ፖሊሶች ባሉበት ማለት ነው፣ የፖሊስ መኮንኖች፣ ተረኛ መኮንኖች፣ የሽፍት ኃላፊዎች፣ ጥበቃ ላይ ያሉ ፖሊስ አባላት ባሉበት ነበረ ይዞኝ የሄደ ደህንነት የደበደበኝ። በዚህ ምክንያት አሁን ግራ ጆሮዬን ነው ውስጥ ጠምብሩ ተበጥሷል። ያው በሐኪም የተረጋገጠ ነገር ነው። ኦፕራሲዮን ትደረጋለ ብሎኛል። ያው የነሱ ሐኪም ማለት ነው። እና በዚህ አይነት ሁኔታ ነው እንግዲህ የተያዝኩት። ከዛ ቦሌ ለ3 ቀናት ፍራሽ እንዳይገባ፣ ትራስ እንዳይገባ፣ ምግብ እንዳይገባ ሁሉ የከለከሉበት ሁኔታ ነበረ። በጣም አስቸጋሪ ጊዜ ነበር ያሳለፍ ነው። መረቱ የሚገርምት ነገር እኔ እንደገባው ወደ በሩ ሲገባ በሩ ላይ አንድ ጽሑፍ አንብቤ ነበር። እና ምንድን ነው ጽሑፉ የሚለው? ስለ አምራ ላይ የተጻፈ ጽሑፍ ነው። ደርግ ሆይ ማረኝ፣ ደርግ ሆይ ማረኝ የሚል ጽሑፍ አነበብኩ። ይሄ ስለ በጣም አስቸጋሪ ስለ ሳይሆን አይቀርም ብዬ ሳስብ ነበር። እና በኋላ ከውጭ የደህንነቱ ሲቪል የለበሱ ሰዎች ጫና ፖሊሶችን እንድንረብሻቸው ድርጅትን አለ ከኋላ።
ዳንኤል እስቲ በቂሊንጦ የነበረህን ቆይታ አጠር አድርገህ ንገረን።
ቂሊንጦን ያው ከዚህ በፊትም አውቀዋለሁ እና ብዙ ሰዎችም ተቀይረዋል። ለነገሩ አንዳንድ የሚያውቁኝ ስራተኞች አሉ፣ የፖሊስ አባላት አሉ። በጣም ከበፊት አልጋ ነበረን። አልጋ አሁን አውጥተዋል። አልጋ የለም። ተደራቢ አልጋ ላይ የሚተኛው ሰው በሙሉ መሬት ላይ ስለሚተኛ 80 ሳንቲሜትር ፍራሽ ላይ ነው ሁለት ሰው ተጣልቆ የሚተኛው። አንዳንድ ተራ በተራ የሚተኛበት ሁኔታ አለ። የተኛ ነው ሽንት ቤት ውስጥ ነው። በጣም አስቸጋሪ ሁኔታ ነው ያጋጠመን። በጣም
ዳንኤል እንደጠቀስከው ከዚህ በፊትም ቂሊንጦን አውቀዋለሁ ብለሃል እና አሁን ምንድን ነው ምክንያቱ? አልጋ ወጥቶ ፍራሽ የሆነበትና ሰው በዛበት
ከቃጠሎ ጋር በተያያዘ ነው። አልጋ እስረኛ ጠግቧል የተባለው እንደዛ ነው የሰማሁት። ስለጠገበ ያው ይቀጣ አይነት ነገር ነው እና ምንድን ነው አሁን አልጋው ሲወጣ አልጋ ተደራቢ በላይኛው አልጋ ላይ የሚተኛ ሰው በሙሉ ወደ ታች ወደ መሬት እንትን ነው የሚወርደው። እንደገና አሁን ከአስቸኳይ ጊዜ አዋጅ ጋር በተያያዘ እጅግ በርካታ እስረኞች በተለይ ከኦሮሚያ ክልልና ከአዲስ አበባ እጅግ በርካታ እስረኞች ናቸው ወደዛ ወደ እስር ቤት የሚጎርፉትም። በየቀኑ መዓት እስረኛ ይገባል። ያ ነው እስረኛ ቦታ ጥበት። በተረፈ ከጎንደር ከመተማ ከድንሻ ምናምን አካባቢ የሚመጡ ከአማራ ክልል የሚመጡ በርካታ እስረኞች አሉ። እነዛ እስረኞችም በየቀኑ ወደ ቂሊንጦ ይገባሉ። በዚህ ምክንያት ነው ያው የለጥበቱ ምክንያት የሆነው እና አልጋው አለመኖሩም የራሱ አስተዋጽኦ አበርክቷል። በየጊዜው በየታፈሰ ወደ እስር ቤት የሚወሰደው ሰው ቁጥር መብዛቱም የራሱ የሆነ አስተዋጽኦ አበርክቷል።
ወደ ኤልያስ ልመለስና ኤልያስ ከእስር መፈታት በኋላ ህይወት ምን ይመስላል?
ከእስርም በፊት የነበረው ነገር አስቸጋሪ ነበር። ያው አንቺም አገር ውስጥ የነሽ ጋዜጠኝነት ስትሰሪ ታውቂዋለሽ እና የኢትዮጵያ ግል ሚዲያ ሁሉ በሾክና ሌሱ ላይ የታጠረ ነው። እያንዳንዱ በተለይ ህትመት ሚዲያ ላይ በግል ሚዲያ ላይ ሲሰሪ የነበሩትን ችግሮች ታውቂ ነገር ነው። ማስታወቂያ አካባቢም ማተሚያ ቤት ችግር አለ። ብዙ ለማሳተም ያለው ውጣ ውረድ እንኳን ታውቂያለሽ እና ተረጋጋ ህይወት እንኳን ኖሮ ህይወቱን በጋዜጠኞች እንኳን እንዲመራ የማይፈቅድ ሲስተም ነው ለግል ሚዲያ የተቀመጠለት ማለት ነው። የአስቸጋሪ ነው። በአስቸጋሪ ሁኔታ ውስጥ ነበረ እየሰራ ጊዜ ደረሰ እና ከእስር በኋላም ደግሞ ስመጪ ህይወት እንደ አዲስ ነው የምትጀምሪ። እንደ አዲስ የሚያስፈልግሽ ነገር እንደ አዲስ ማዘጋጀት። በፊትም በችግር ውስጥ ነበር ይሰራ የነበረው። አሁን ደግሞ 9 ወር ከሆነም በኋላ ከእስርም ወጣሽ በኋላ በቃ እንደ አዲስ ህይወትን መጀመር ስላለብሽ እያንዳንዷን ቀን በትንሽም ቶን ህይወትሽን አስተካክለሽ ለመምራት በቅድሚያ በሀሳብ በብክነት ውስጥ ነው የምታሳልፊው እና እኔ አሁን በውጥረት እያሳለፍኩ ነው ያለሁት። ያው ቅድም እንዳልኩሽ ህክምና ይህ ስለሚገባኝ የቤቱ ጉዳይ ካስተካከልኩኝ በኋላ ያው ከነገ ወዲያ ደግሞ ወደ ህክምና ሄዳለሁ ብያለሁ እና ያው ከችግር ወደ ችግር ሽግግር ነው።
ዳንኤልስ ከእስር በኋላ አሁን ያለው ህይወትህ ምን ይመስላል?
አንደኛ ከዚህ በፊትም ለ2 ዓመታት እስር ቤት አጠቃላይ ያው ከባለፈው እስር ጀምሮ እስከ ዛሬ ድረስ ስራ ማጣት አለ። በተሰራ ኃላፊነት ይኖራል። እናት አባት፣ የሚታስተምራቸው የዘመድ ልጆች ሁሉ ይኖራሉ እና በዚህ አይነት ሁኔታ አሁን ስራ በኢትዮጵያ ውስጥ ተቃዋሚ የሆነች ስራ አግኝተሽ ሲኖር ከባድ ነው። አንደኛ ስራው ራሱ ያለው በእነሱ በስርዓቱ ቀንቀኝ በሆኑ ሰዎች እጅ ነው ስራው ያለው ራሱ ማለት ነው። ከባድ ነው ያለው ነገር እና ስራ አግኝቼ ህይወትን ለመምራትም አስቸጋሪ ሁኔታዎች አሉ። የሚያሰራ ሰው እንዴት አይነት ሰው ነው? በመንግስት መስሪያ ቤት ውስጥ፣ በኤንጂኦ፣ በሃይማኖት ድርጅት ተቋማት ውስጥ ገብቶ ስራ ማግኘት እንደግል ህይወት በጣም አስቸጋሪ ይሆናል። ከሀገሪቱ ሁኔታ አንጻር ሁሉም ነገር በጣም ጥብቅ ነው። መንግስት አሁን ይደራደራለሁ፣ ሙሰኞችን አስራለሁ ምናምን ይላል። ይህ እኔ ጥፍር የመቁረጥ ያህል ነው። ጥፍር ከመላ አካልሽ ጥፍር ጫፍ የመቁረጥ ያህል ነው እና በጣም ፖለቲካው ጠቧል። በጣም የማሰብ የመጻፍ የመነጋገር ይሄ አሁን በኢቲቪ የምናያቸው ነገሮች እውነተኛ ነገር ነው ብዬ ለመቀበል ለእኔ በጣም ይቸግረኛል። ከሀገርም አንጻር ከግል ህይወትም አንጻር ያው ከባድ ችግር ውስጥ እንዳለው ነው የሚሰማኝ።
ሁለታችሁንም በጣም አመሰግናለሁ ለሰጣችሁን ማብራሪያ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ።